ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ ሐምሌ 29 2014 ዓ.ም ምሽት ዝግጅታችን ጀመረ። በኢትዮጵያ ሊካሄድ የታሰበው የሰላም ሂደት ዙሪያ በጦርነቱ በቀጥታ ተጎጂ የሆኑ ተፈናቃዮች ምን ይላሉ?
በሁለቱም በኩል ጫና አድርጎ ህዝቡ ሰርቶ እንዲገባ፣ ህዝቡ ሰላም እንዲያገኝ ጫና ማድረግ አለባቸው ባይ ነኝ።
በጦርነቱ
ምክንያት የተፈናቀሉና ከትግራይ ከአማራና ከአፋር ክልሎች ያነጋገርናቸውን ተፈናቃዮች ነበር የሰማችሁት። በድርድሩ ጉዳይ ላይ ያላቸውን ሀሳብ ከዜና በኋላ ታደምጣላችሁ። የኢትዮጵያ መንግስት በዓለም አቀፍ ልዑካንና አደራዳሪዎች ላይ ባለው አቋም ዙሪያ የሰጠውንም አስተያየት ይዘናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉ እንጋብዛለን። አሁን በቅድሚያ ወደ ሰዓቱ ዋና ዋና የዓለም ዜና እንውሰዳችሁ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ከዓለም ዜናው ጋር እንግድ ወልዴ ነኝ። የደቡብ ሱዳን መሪዎች የሽግግር መንግሥቱን ለተጨማሪ 2 ዓመት አራዝመዋል። ሕጋዊነቱ ላይ ጥያቄ ቢነሳባቸውም የአገሪቱ የሽግግር መንግሥት ለተጨማሪ 24 ወራት እንዲቀጥል የደቡብ ሱዳን ባለሥልጣናት ወስነዋል። ዘመኑን ማራዘም ያስፈለገው የፖለቲካ የደህንነትና የምርጫ ማሻሻያ ሥራዎችን ለማጠናቀቅ ነው ተብሏል። የሽግግሩን መንግሥት ጊዜ የማራዘሙ ውሳኔ የደቡብ ሱዳንን የእርስ በርስ ጦርነት ያስቆመውን የ2011 ዓ.ም የሰላም ስምምነት ተግባራዊ ለማድረግ እንቅፋት የሆኑትን ጉዳዮች ለመፍታት እንደሚረዳ የካቢኔ ጉዳዮች ሚኒስትሩ ኢሊያ ሎሞር ገልጸዋል። ደቡብ ሱዳን ውስጥ ለ4 ዓመት ተኩል የተካሄደው የእርስ በርስ ጦርነት የ400,000 ሰው ሕይወት ቀጥፏል። ውሳኔው በየካቲት 2012 ዓ.ም የተጀመረውን የሽግግር መንግሥቱን ዘመን ፍጻሜ ያልሰጡትን በሚሏቸው የደቡብ ሱዳን መሪዎች ሥራ ያልተደሰተውን ዓለም አቀፍ ማኅበረሰብ ሊያስቆጣ ይችላል ተብሏል። የሰላም ስምምነቱን ሙሉ በሙሉም ለመፈጸም መሪዎቹ አዝግመዋል ሲሉ ባለሙያዎች ትችት እያሰሙ ነው። ከዚህ በተጨማሪም የደቡብ ሱዳን ፕሬዝደንት ሳልቫኪር እና ምክትላቸው ሪክ ማቻር ቋሚ ሕገ መንግሥት የለንም በሚል ምርጫውን በ2 ዓመት አዛውረውታል። በአንዳንድ የአገሪቱ ክፍሎች አሁንም መረጋጋት ስለሌለ ነጻ፣ ፍትሐዊና ሰላማዊ ምርጫ ለማካሄድ አይቻልም የሚሉ ደቡብ ሱዳን የሚገኙ የሲቪል ማኅበረሰብ ቡድኖች በውሳኔው እንደሚስማሙ አስታውቀዋል። የመንግሥት ሰራዊት በሆነው የመከላከያ ኃይልና በአማጺው በሱዳን ሕዝብ ነጻነት ንቅናቄ በተቃውሞ መካከል ያለው የትጥቅ ፍጥጫ አንድ ብሔራዊ መከላከያ ለመፍጠር በሚደረገው ጥረት ላይ እንቅፋት ሆኗል። ሁለቱም ወገኖች የፖለቲካና የደህንነት ቀውሱን ለማስቆም አስፈላጊውን ማሻሻያ አላመጡም በሚል ዩናይትድ ስቴትስ ከሰላም ሂደቱ መውጣቷን ባለፈው ወር አስታውቃለች። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሕዝብ የጥገኝነት ጥያቄዎችና የስደት ጉዳይ ቢሮ ምክትል ረዳት ሚኒስትር ኤሊዛቤት ካምበል ስደተኞችና ተፈናቃዮች የሚገኙበትን ሁኔታ ይበልጥ ለመረዳት ጋምቤላ፣ ሰመራና አዲስ አበባን ጎብኝተዋል። አዲስ አበባ የሚገኘው የአሜሪካ ኤምባሲ ለቪኦኤ ባላከው መግለጫ ካምበል በሰመራ ቆይታቸው ከከተማይቱ ከንቲባ አብዱ ሙሳና ከአደጋ መከላከልና የምግብ ዋስትና ፕሮግራም ማስተባበሪያ ቢሮ ኃላፊ መሐመድ ሁሴን ተጋር መገናኘታቸውና በክልሉም ሆነ በአጠቃላይ ሀገሪቱ ውስጥ ሰው ላይ የተጋረጡ ባሏቸው ችግሮች ላይ መወያየታቸውን አመልክቷል። በተለይም የሀገር ውስጥ ተፈናቃዮችን አያያዝ በተመለከተ ሐሳብ መለዋወጣቸውና ከንቲባ አብዱ ሙሳ የአሜሪካ መንግስት ለአፋርም ሆነ ለኢትዮጵያ ህዝብ ያደረገ ስላለው ድጋፍ ማመንስገናቸውን የኤምባሲው መግለጫ ጠቁሟል። ካምብልና የሉካን ቡድናቸው በሰርዶ ስለተኞች ጣቢያ ተገኝተው ከነዋሪዎቹና ጣቢያውን ከሚያስተዳድሩት ከተባበሩት መንግስታት ድርጅት የስለተኞች ጉዳይ ከፍተኛ ኮሚሽነር ኃላፊዎች ጋር ተነጋግረዋል። በአሜሪካ መንግስት ድጋፍ የተቋቋሙትን በማንኛውም ያየር ጠባይ ውስጥ የሚያገለግሉ መጠለያዎችን፣ የውሃና የንጽህና መጠበቂያ አገልግሎቶችንና ሌሎችን ፕሮግራሞችን መጎብኘታቸውን ከአሜሪካ ኤምባሲ ያገኘነው መግለጫ አመልክቷል። ዲፕሎማቷና ቡድናቸው በጋምቤላም ተመሳሳይ ጉብኝት ማድረጋቸውን ትናንት መዘገባችን ይታወሳል። በፕሬዝደንት ዶናልድ ትራምፕ አስተዳደር ወቅት ተግባራዊ የተደረገውና ወደ ዩናይትድ ስቴትስ መግባት የሚፈልጉ በአስር ሺዎች የሚቆጠሩ ፍልሰተኞች ጉዳያቸውን ሜክሲኮ ሆነው እንዲከታተሉ የሚያስገድደው ደንብ በጠቅላይ ፍርድ ቤቱ ቢሻርም የታችኛው ፍርድ ቤቶች ባሳለፉት ውሳኔ ምክንያት ግን ፕሮግራሙን ለመቀጠል ተገደናል ሲሉ የባይደን አስተዳደር ባለስልጣናት ለቪኦኤ ተናግረዋል። ውሳኔውን ተግባራዊ ለማድረግ ጠቅላይ ፍርድ ቤቱ የደረሰበትን ውሳኔ ለታችኛው ፍርድ ቤት ማሳወቅ እንደሚያስፈልገው የአሜሪካ የአገር ውስጥ ደህንነት ባለስልጣናት ተናግረዋል። የጠቅላይ ፍርድ ቤቱ ውሳኔ እንቅፋት የገጠመው ቴክሳስ ግዛት ጉዳዩን ወደ ፍርድ ቤት መወሰዱና ፖሊሲው አሁንም ተግባራዊ ሆኖ መቆየቱ ነው። የባይደን አስተዳደር ባለስልጣናት ለቪኦኤ እንደተናገሩት ፕሮግራሙ ፍልሰተኞች ላይ ከፍተኛ ጉዳት አስከትሏል። ፕሮግራሙ ባለፈው ዓመት ሰኔ በይፋ ተሽሮ ነበር። ፕሮግራሙን ሙሉ በሙሉ ማስወገድ ተጨማሪ ሰዎች በአሜሪካና በሜክሲኮ ድንበር በኩል ተሻግረው እንዲገቡ ያበረታታል ይላሉ ተቺዎች። ፕሮግራሙን መልሶ ለማስቀጠል አንድ የበታች ፍርድ ቤት ባለፈው ሰኔ ያሳለፈውን ውሳኔ ጠቅላይ ፍርድ ቤቱ ውድቅ አድርጎታል። የባይደን አስተዳደር ባለስልጣናት ለቪኦኤ እንደተናገሩት በአሁኑ ወቅት በፕሮግራሙ ተመዝግበው የሚገኙ ከፍርድ ቤት የሚሰጣቸው ሰነድ ላይ የተቀመጠውን መመሪያ እንዲከተሉ መክረዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ጣቢያ ነው። አሜሪካዊቷ የቅርጫት ኳስ ተጫዋች ብሪትኒ ግራይነር ሩሲያ ውስጥ አደንዛዥ መድኃኒት በመያዝ ተከሳ ትናንት የዘጠኝ ዓመት እስራት ከተፈረደባት በኋላ ሁለቱ አገሮች በእስረኞች ልውውጥ ላይ ለመነጋገር ዝግጁ መሆናቸውን ዛሬ አስታውቀዋል። የሚጨስ የአሺሽ ዘይት ወደ ሩሲያ ይዛ ገብታለች በሚል ተይዛ ጉዳዩዋ ሲታይ የከረመው ግራይነርን የሩሲያ ፍርድ ቤት ትናንት ማምሻውን ካሳለፈው የእስራት ፍርድ በተጨማሪ የ16,590 ዶላር የገንዘብ ቅጣትም ጥሎባታል። ግራይነር የተያዘችው ሩሲያ ዩክሬንን ከመውረሯ አንድ ሳምንት በፊት ሲሆን ሩሲያ ጉዳዩን የያዘችበት ሁኔታ ዩክሬንን ከወረረች በኋላ ከረር ብሎ ነበር። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በሰጡት ቃል ፕሬዚደንት ቭላዲሚር ፑቲንና የአሜሪካው አቻቸው ጆ ባይደን ከዚህ በፊት በተስማሙበት መሰረት በስማ በለው ዲፕሎማሲ አማካይነት በእስረኞች ልውውጥ ላይ ለመነጋገር ዝግጁ ነን ብለዋል። አሜሪካኖቹ እንደገና ጉዳዩን በአደባባይ ዲፕሎማሲ ለመነጋገር ከወሰኑ ግን ያ የራሳቸው ውሳኔ ነው፣ እንደውም ችግራቸው ይህ ነው ሲሉም አክለዋል ላቭሮቭ። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በበኩላቸው ዋሽንግተን በተለመደው ዲፕሎማሲያዊ መንገድ ከመስኮብ ጋር ለመነጋገር ዝግጁ ነች። የብሪትኒ ግራይነር ጥፋተኛ መባልና ካለ አግባብ መታሰር በእርሷ ላይ የተፈጸመውን ኢፍትሐዊ አድራጎት ያባባሰ ነው ብለዋል። ብሪትኒ ግራይነርን በተመለከተ የድምፅ ማጉያ ዲፕሎማሲ መከተል የሚፈጥረው ቢኖር የእስረኛ ልውውጥ የማድረግ እድልን ማጨናገፍ ነው ስትል ክሬምሊን ከዚህ በፊት አስጠንቅቃ ነበር። የአሜሪካው ፕሬዚደንት ጆ ባይደን ፍርዱ ተቀባይነት የሌለው ነው ብለዋል። ብሪትኒ ግራይነር ሆን ብላ ወንጀል የመፈጸም ሐሳብ እንዳልነበራት ለዳኛው አቤቱታ አቅርባ ነበር። ውጋቷን ለማስታመም ሐኪም አዞላት የሐሺሽ ዘይት ትጠቀም እንደነበር ብሪትኒ ተናግራለች። የፈጸመችውም ስህተት ሆን ብላ እንዳልነበርና ዳኛውም የሚሰጡት ብይን ሕይወቷን የሚገታ እንደማይሆን ተስፋ አድርጋ ነበር። ለሕክምናና ለመዝናኛ ሐሺሽና ውጤቶቹ በአብዛኛው የአሜሪካ ግዛቶች ውስጥ ሕጋዊ ሲሆኑ፣ ሩሲያ ውስጥ ግን በማንኛውም መልኩ መጠቀም የተከለከለ ነው። ዩናይትድ ስቴትስ ውስጥ ባለፈው ወር ብቻ ከግማሽ ሚሊዮን በላይ ሰው መቀጠሩንና የሥራ አጥነት መጠኑም በከፍተኛ ሁኔታ ማሽቆልቆሉን የሀገሪቱ የሥራና ስታቲስቲክስ ቢሮ ዛሬ አስታውቋል። የዋጋ ግሽበትና የኢኮኖሚ ድቀት ስጋት ይያለም ባለፈው ወር 528,000 ሰው የተቀጠረ ሲሆን የሥራ አጥነት መጠኑም ወደ 3.5% መውረዱ ተገልጿል። አጠቃላይ የሀገር ውስጥ ምርቱ በመጀመሪያዎቹ 2 ሩብ ዓመታት በተከታታይ ቢወርድም በብዙ የምጣኔ ሀብት ባለሙያዎች ዘንድ የሥራ ዕድሉ መስፋት ኢኮኖሚው የከፋ ድቀት ውስጥ እንዳይገባ ታድጓል የሚል እምነት እንዳለ እየተነገረ ነው። ባለፈው ወር ይፈጠራል ብለው ኢኮኖሚስቶች የገመቱት አዲስ የሥራ ዕድል 250,000 ነበር። ክብራትና ክብራን ለአርብ ምሽት ያዘጋጀነው ዜና በዚሁ ተጠናቋል። ስርጭታችንን እስከ 4 ሰዓት እንደምትከታተሉ ተስፋ አደርጋለሁ። በእኔ በኩል መልካም ምሽት።
እንግዱን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ሐምሌ 29 2014 ዓ.ም ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews እና በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እናልፋለን። ወደ መቀሌ ተጉዘው የተመለሱት የዩናይትድ ስቴትስ የአውሮፓ ህብረትና የተባበሩት መንግስታት ልዩ መልእክተኞች እንዲሁም የተለያዩ ሀገራት አምባሳደሮች ያንጸባረቁት አቋም እንዳሳዘነው የኢትዮጵያ መንግስት አስታውቋል። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን እንዳሉት የልዩ መልእክተኞቹና የአምባሳደሮቹ ቡድን የሰላም ውይይቱ የማያወላውል ቁርጠኝነት እንዲኖር ግፊት አላደረጉም። ይልቁንም የልዑካን ቡድኑ ሌላኛውን ወገን በማባበልና ያስቀመጣቸውን ቅድመ ሁኔታዎችም በማሟላት ተግባር ውስጥ መግባቱን በመግለጽ በሁኔታው ማዘናቸውን አስታውቀዋል። የሰላም ውይይቱ መካሄድ ያለበትም በአፍሪካ ህብረት መሪነት መሆን እንዳለበት ጠቅሰዋል። መቀሌ ላይ መግለጫ የሰጡት የህወሓት ቃል አቀባይ ጌታቸው ረዳ በበኩላቸው ተቃውሟቸው በአፍሪካ ህብረት ላይ ሳይሆን ተቋሙ በመደባቸው ሰዎች ላይ መሆኑን አመልክተዋል። ወደ መቀሌ ተጉዘው የተመለሱት የዩናይትድ ስቴትስና የአውሮፓ ህብረት ልዩ መልእክተኞች ባወጡት መግለጫ በትግራይ ክልል መብራት፣ ስልክና ባንክን የመሳሰሉ መሰረታዊ አገልግሎቶች መጀመራቸው አስፈላጊ መሆኑን ገልጸዋል። አምባሳደር ሬድዋን ግን የመሰረታዊ አገልግሎቶች መመለስ ከሰላም ውይይቱ መጀመርና ከአስቻይ ሁኔታዎች መፈጠር ጋር ተያይዞ የሚታይ መሆኑን የጠቆሙት። በዚህ ጉዳይ እስክንድር ፍሬው ተከታዩን ዘገባ ልኳል።
ለሰሜን ኢትዮጵያው ጦርነት ሰላማዊ ልባት ለማስገኘት የሚያስችል ውይይት እንዲጀመር የሚደረጉ ጥረቶች በተጠናከሩበት በዚህ ወቅት በተለያዩ ወገኖች የተያዙ ወቅታዊ አቋሞች ይፋ እየተደረጉ ነው። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን ወደ መቀሌ ተጉዞ ለተመለሰው የልዩ መልእክተኞችና የአምባሳደሮች ቡድን ያደረጉት ገለጻም የኢትዮጵያን መንግስት እይታ አመላክቷል። አምባሳደር ሬድዋን ያደረጉት ገለጻ የዩናይትድ ስቴትስ፣ የአውሮፓ ህብረትና የተባበሩት መንግስታት ልዩ መልእክተኞች እንደዚሁም የተለያዩ ሀገራት አምባሳደሮች ቡድን መቀሌ ደርሶ ከተመለሰ በኋላ የመጀመሪያው ነው። መንግስት ቡድኑ በያዘው አቋም ማዘኑን አምባሳደር ሬድዋን ተናግረዋል። እሳቸው እንዳሉት ቡድኑ ለሰላም የማያወላውል ቁርጠኝነት እንዲኖር ግፊት አላደረገም። ይልቁን የልዑካን ቡድኑ ሌላኛውን ወገን በማባበልና ያስቀመጣቸውን ቅድመ ሁኔታዎችን በማሟላት ተግባር ውስጥ ገብቷል በማለት አስረድተዋል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመርና የአውሮፓ ህብረት የአፍሪካ ቀንድ ልዩ መልእክተኛ አኔት ዌበር እንደዚሁም በኢትዮጵያ የሚገኙ የዩናይትድ ስቴትስና የአንዳንድ አውሮፓ ሀገራት አምባሳደሮች የሚገኙበት ቡድን ወደ መቀሌ የተጓዘው ባለፈው ማክሰኞ ነው። የልዩ መልእክተኞቹና የአምባሳደሮቹ ቡድን በመቀሌ ቆይተው የትግራይን ክልል እያስተዳደሩ ከሚገኙት የህወሓት መሪዎች ጋር ውይይት አድርጓል። የዩናይትድ ስቴትስና የአውሮፓ ህብረት ልዩ መልእክተኞች ጉዞውን አስመልክቶ ባወጡት መግለጫ መብራት፣ ስልክና ባንክን የመሳሰሉ መሰረታዊ አገልግሎቶች በፍጥነት መመለሳቸው አስፈላጊ መሆኑን እንደሚያምኑ ጠቁመዋል። ይህንንም ቀደም ሲል ከኢትዮጵያ መንግስት ጋር መወያየታቸውን አመልክተዋል። በጦርነቱ ለተጎዱት የትግራይ፣ የአፋርና የአማራ ክልሎች ያልተገደበ የእርዳታ ተደራሽነት እንዲኖር ማድረግ ወሳኝ መሆኑንም ጠቅሰዋል። በገንዘብ በነዳጅና በማዳበሪያ ላይ አለ ያለው ገደብ መነሳቱም አስፈላጊ መሆኑን የዩናይትድ ስቴትስ እና የአውሮፓ ህብረት ልዩ መልእክተኞች አወጡት መግለጫ አመልክቷል። የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን በመግለጫው በተጠቀሱት ነጥቦች ላይ የመንግስትን አቋም አብራርተዋል። በትግራይ ክልል መብራት፣ ስልክና ባንክን የመሳሰሉ መሰረታዊ አገልግሎቶችን የመመለሱ ጉዳይ ከሰላም ውይይቱ ጋር ተያይዞ እንደሚታይ ነው የጠቆሙት። የሰላም ውይይቱን በመጀመር ያንን ለማድረግ የሚረዱ አስቻይ ሁኔታዎች መፍጠር እንደሚያስፈልግ ነው ያመለከቱት። ወደ ትግራይ ክልል ያልተገደበ የሰብአዊ ድጋፍ ተደራሽነት እንዲኖር የማድረጉ ጥያቄም ቀደም ሲል የተመለሰ መሆኑን አስረድተዋል። የህወሓት ቃል አቀባይ ጌታቸው ረዳ መቀሌ ውስጥ በሰጡት መግለጫ መሰረታዊ አገልግሎቶችን እንደገና የማስጀመሩ ጉዳይ ከልዩ መልእክተኞቹና ከአምባሳደሮቹ ቡድን ጋር ውይይት ከተደረገባቸው ነጥቦች አንዱ መሆኑን ተናግረዋል። መሰረታዊ አገልግሎቶቹን ለመቀጠል የሚመጡ ሰዎችን ሙሉ ደህንነት ለመጠበቅ ፈቃደኛ መሆናቸውን ለልዑካን ቡድኑ እንደገለጹም አስታውቀዋል። የልዩ መልእክተኞቹና የአምባሳደሮቹ ቡድን አባላት ደግሞ መሰረታዊ አገልግሎቶቹን የመቀጠሉን ስራ ለመከታተልና እስከ መጨረሻው ለማድረስ የገቡትን ቃል እንደሚያከብሩ እምነታችንን ገልጸንላቸዋል ብለዋል አቶ ጌታቸው። የህወሓት መሪዎች ከዚህ ቀደም በሰጧቸው መግለጫዎች በአፍሪካ ህብረትና የአህጉራዊው ተቋም የአፍሪካ ቀንድ ልዩ መልእክተኛ በሆኑት የቀድሞው የናይጄሪያ ፕሬዝዳንት ኦሊሴጎን ኦባሳንጆ ላይ እምነት እንደሌላቸው አስታውቀዋል። ይህንኑ ያብራሩት አቶ ጌታቸው ተቃውሟቸው በአፍሪካ ህብረት ላይ ሳይሆን ተቋሙ በመደባቸው ሰዎች ላይ እንደሆነ ተናግረዋል። ህወሓት የአፍሪካ ህብረት ከመደባቸው ኦሊሴጎን ኦባሳንጆ ይልቅ የኬንያውን ፕሬዝዳንት ኡሁሩ ኬንያታን ለአደራዳሪነት እንደሚመርጥ ማስታወቁም ይታወሳል። የአፍሪካ ህብረት በበኩሉ ለኦሊሴጎን ኦባሳንጆ ያለውን ድጋፍ በተደጋጋሚ ገልጿል። ኦባሳንጆ በዛሬው ዕለትም ይህንኑ የኢትዮጵያ የሰላም ውይይት ጥረት በተመለከተ ለህብረቱ የሰላምና ጸጥታ ምክር ቤት ገለጻ አድርገዋል። በትናንትናው ዕለት ደግሞ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር፣ የአውሮፓ ህብረት ልዩ መልእክተኛ አኔት ዌበር እና የተባበሩት መንግስታት ልዩ መልእክተኛ ሃና ቴትን ማነጋገራቸውን የአፍሪካ ህብረት አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ዓለም አቀፍ ልዑካን አማካኝነት በኢትዮጵያ እንዲጀመር ጥረት እየተደረገ ያለው የሰላም ሂደት ዙሪያ በቀጥታ ተጎጂ የሆኑ ተፈናቃዮችን አነጋግረናል። በቅድሚያ ወደ መቀሌ እንወሰዳችሁና ሙልጌታ ጽሃ የተወሰኑ ነዋሪዎችን በዚሁ ጉዳይ አነጋግሯል። ቀጥሎ ይቀርባል።
ከምዕራብ ትግራይ ቃፍታ ሑመራ ትርካን ከሚባል አካባቢ ተፈናቅለው በመቀለ ከተማ በተፈናቃይ ማዕከል ውስጥ የሚኖሩ ወይዘሮ ህይወት ካልአዩ የተባሉ በጦርነቱ ምክንያት ከልጆቻቸው መለያየታቸው ይገልጻሉ። በአሁኑ ጊዜም የጤና ችግር አለብኝ ያሉት ወይዘሮ ህይወት በቂ ሕክምና እንደማያገኙም ገልጸዋል። ከመፈናቀላቸው በፊት በግብርና ስራ ይተዳደሩ እንደነበር ገልጸው በአሁኑ ጊዜ ግን የሰው እጅ ጠባቂ ሁኛለሁ ብለዋል። ሰላም ሰፍኖ ወደ ቀያቸው ለመመለስም እንደሚናፍቁ ነው የተናገሩት።
ሰላም ተኾይን ፍትሕ ክሰፍነለሁ እቶም ደቀና ወዲ ቆንቋር የምንየውን
ሰላም የሚሰፍን ከሆነ ፍትሕ መስፈን አለበት። ወድቀው የቀሩ ልጆቻችን በማን እዚያ እንደቀሩ መታወቅ አለበት። እኛ ሰላም ነው ፍላጎታችን። ቀድሞም ሰላም እንፈልግ ነበር። አሁንም ሰላም ነው የምንፈልገው። በጉልበታችን ቆፍረን እንኖራለን። የወደመው ሀብታችን እንመልሰዋለን። ሰላም ይሁን እንጂ ሀብታችን ይመለሳል። በአንዲት ላም የጀመርነው 150 አድርሰን ነበር። ምዕራብ የእንጀራ የሀብት የጤና አገር ነው። ወደዛ ትመለሳላችሁ ስንባል ደስ ይለናል ነው ያሉት። አለቃ ገብሪሆት ወልዱ የተባሉ ሌላ ተፈናቃይ በበኩላቸው ሰላም ለማምጣት እየተደረገ ያለው እንቅስቃሴ ተስፋ ሰጪ ነው ብለው በቶሎ የህዝቡ ችግር እንዲፈታ ተግባራዊ እንቅስቃሴ መጀመር አለበት ብለዋል።
ናይ አሜሪካ፣ ናይ ሕብረት አውሮፓ ካልኦት፣ ናይ እንግሊዝ፣ ናይ ጣሊያን
የአሜሪካ የአውሮፓ እንዲሁም ሌሎች የኢንግላንድና የጣሊያን ተወካዮች መቀለ መጥተው ውይይት ማካሄዳቸው በመገናኛ ብዙሃን ስሰማ በጣም ደስ ነው ያለኝ። ሰላም ይመጣል በማለት ደስ ብሎኛል። የእኔ ፍላጎት ሂደቱ እንዲፋጠን ነው። ወደ አገሬ እንድመለስ እንዳመርት ነው የምፈልገው። እዚህ እኮ በሞትና በሕይወት መካከል ነው ያለ ነው። በአስቸኳይ ወደ ቀያችን ተመልሰን አምርተን እንድንጠቀም ነው ምኞቴ ነው ያሉት። በመቀለ ከተማ በወርቅና ብር የጌጣጌጥ ሥራ ተሰማርተው ይሰሩ እንደነበሩ የተናገሩት አቶ ማዓሾ አርአያ የተባሉ በበኩላቸው ጦርነቱ በሥራችን ትልቅ ተጽዕኖ አሳድረዋል ብለዋል። ሰላም ለማስፈን እየተደረገ ያለው እንቅስቃሴም እንደሚደግፉ ተናግረዋል።
ወርቅና ብር እንሰራ ነበር። አሁን አንድ ዓመት ከስድስት ወር ምንም ሥራ የሚባል ነገር የለም።
ቆመናል በቃ ጭራሽ ማለት ነው። ህዝቡ አሁን ወርቅ የሚሸጥ እንጂ የሚገዛ ሰው የለም። ምክንያቱም ረሃብ አለ፣ ችግር አለ፣ ባንክም የለም። ከታምጡ ሰው ሊገዛ ነው ወርቅ አሁን? አሁን ያ ተቸግረናል በጣም። አሁን የመጡት እንግዶች በሁለቱም በኩል በጣም በጣም ጫናያ ማድረግ አለባቸው። ምክንያቱም በቃ ከዚህ በፊት የነበረ ምንም ለውጥ አላየንም፣ ምንም ለውጥ አላየንም። አሁን ግን በሁለቱም በኩል ጫና አድርጎ ህዝቡ ሶርቶ እንዲገባ፣ ህዝቡ ሰላም እንዲያገኝ ጫና ማድረግ አለባቸው ባይ ነኝ።
ኃይለ ስላሴ ሰለሞን የተባለ የመቀለ ከተማ ነዋሪ በበኩሉ
የሰላም ጅምሮ ያው ደስ ይላል። በፌደራልም በክልልም እንግዲህ እንግዶችም መጥተዋል። ለዚህ የነዚህ ሰዎች መምጣት ያው ልክ እንደ ጥሩ አጋጣሚ ሆኖ የባለፈውም ወደ ህግ ቀርቦ ያው ያጠፋም እንዲቀጣ ያላጠፋም በህግ እንዲታይ። አሁን የትግራይ ህዝብ ያለበት ሁኔታ በጣም አስቸጋሪ ሁኔታ ነው። ስለዚህ ይሄን ሁኔታ እንዲፈታ ደግሞ ያው የነዚህ የመጡ እንግዶችና የፌደራልም የክልልም ተስማምቶ ያው ባንክም ይሁን ስልክ ሁሉ እነዚህ መሰረተ ልማቶች የሚባሉ መጀመር አለባቸው ብዬ አምናለሁ።
የትንታኔ መጽሔቱን ነው እየተከታተላችሁት ያላችሁት። በዚሁ የሰላም ሂደት ዙሪያ የትግራይ ተፈናቃዮችስ ምን አይነት አስተያየት አላቸው? ዘጋቢያችን አስቴር ምስጋናው የተወሰኑትን አነጋግራለች።
በማዕከላዊ ጎንደር ዞን ዳባት ወረዳ ሸመላኮ መጠለያ ጣቢያ የምትገኘው ሰላማዊት ፋንታሁን ከትግራይ ክልል ሽራሮ ከተማ እንደመጣች ትናገራለች። ጥቅምት 24 2013 ዓ.ም ጦርነቱ ሲጀመር ሲቪል የለበሱ ሰዎች መጥተው መታወቂያቸውን አይተው ማንነታቸውን ሲያውቁ ጥቃት እንደሰነዘሩባቸው ትናገራለች። በዚህም አካላዊና ስነ ልቦናዊ ጥቃት በእኔና በእናቴ ላይ ተፈጽሞብናል ትላለች።
ያው ከሽራሮ ስንመጣ ብዙ ጥቃቶች ደርሰውብኛል። ጾታዊ ጥቃት ደርሰውብኛል። እንዲሁም እኔ ላይ ሆነ ማዘር ላይ ደግሞ የድብደባ ጥቃት ደርሶብናል።
የፌዴራል መንግስት ከህወሓት ጋር በቅርቡ ሊያደርግ ስላሰበው የሰላም ድርድር ዙሪያ ያላትን አስተያየት ጠይቀናት ነበር።
እኔ ያለኝ አመለካከት ያው ሀገር ሰላም ሆኖ የሞተው ሞት የዳ ነው በሰላም እንዲኖር ነው የኔ በቃ ስልሽ የድሀ ልጅ አይለቅ ነው የምል። ምክንያቱም ጦርነት ለእኛ ህዝብ በቃ እነሱ እኮ የኛ ወገኖች ናቸው፣ የእኛ ህዝብ ናቸው። ገንስተዋል ደን ተዛምደናል። እና ሰላም ድርድሩ ቢመጣ ደስ ነው የሚል በእኔ በኩል ማለት ነው። ሁሉም ሰው እኮ አንድ አይደለም። እና እኔ እንደ ትግራይ ህዝብ ላይ ምንም ጠላቻ ሆነ ነገር የለኝም። ግን እነዛ ጥቃት ያደረሱብኝ ሰዎች ብቻ ነው የምጠላቸው እንጂ ሰላም ቢሆን ደስ ነው። እዛ ያለ ህዝብም የኔ ህዝብ ነው፣ ስጋዬ ነው። እነሱም በማይረባ ፖለቲካ ነው እንግዲህ የድሀ ልጅ የሚያልቅ ያለ። እነሱም እየተሰቃዩ ነው። እኛም እዚህ ምንም ያን ያህል ደርሶን እየኖርን አይደለንም። እና ሰላሙ ጥሩ ይመስለኛል።
በዚሁ መጠለያ ጣቢያ የሚገኘው ሙሉጌታ አስማማው 17 ዓመት በኖረበት የትግራይ ክልል በማንነቱ ምክንያት ተገፍቶ እንደወጣ ይናገራል።
መጀመሪያ ላይ እኔ ትግራይ ስቀመጥ 17 ዓመቴ ነው። ከዛ ከምቀመጠው እና ሚስት የነበረችው ትግሬ ናት። የሁለት ልጆች አባት ነኝ። ሁለት ልጆች ከዛ ቀርተዋል። በህይወት ይኑሩ አይኑርም አውቀው ጉዳይ የለሽ።
በቅርቡ ሊደረግ ስለታሰበው የሰላም ድርድርም ያለው አስተያየት አለ።
እነሱ ከወንበር ላይ ሆነው ህዝብን የሚያጋጫሉ እና የሚሞት ያለ የድሃ ልጅ ነው። ይህን ንብረት የሚወድም ያለ የድሃ ንብረት ነው። የወንበር ላይ ሆነው ማጋጨት ትርጉም የለውም። ግን በሰላም ድርድሩ ቢፈታና እኛም ደግሞ ወደ ልጆቻችን ካሉም ቶሎሉም አንዱም ልኩም ባወቅ ነው ወደ ሰላም ቢገባ ነው የምለው እኔ። ምክንያቱም ያው ከጥብ ኪሳራችን የበዛው እንጂ ያው ከጥብ ጥቅም እንደሌለው ነው ማንም የሚያውቀው ያለ እና ወደ ሰላም ቢፈታ ነው ብለው
በሰሜን ኢትዮጵያ በተካሄደው ጦርነት በጦርነቱ የቀጥታ ተጎጂዎች ሊደረግ በታሰበው የሰላም ሂደት ዙሪያ ያላቸውን አስተያየት ነው እየሰማችሁት ያላችሁት። ይህንኑ የሰላም ሂደት በተመለከተ ዘጋቢያችን መስፍን አራጌ ደግሞ ከአፋርና ከአላማጣ የተፈናቀሉትን አነጋግሮ ተከታዩ ልኳል።
አቶ ከድር አህመድ በጦርነቱ ምክንያት ይኖሩበት ከነበረው የአፋር ክልል ሰሜናዊ ዞን ዋና ከተማ አባዓላ ከነ ቤተሰቦቻቸው ተፈናቅለው ሰመራ ከሚገኙ ዘመዶቻቸው ጋር ተጠልለው መኖር ከጀመሩ ወራት እንዳለፋቸው ይናገራሉ። በጦርነቱ የህይወት መስዋዕትነት የከፈሉ ቤተሰቦቻቸውን የወደመ ንብረታቸውን በማስታወስ
ወደ ሰመራ የመጣንበት ዋናው ምክንያት በህወሓትና በብልጽግና መንግስት መካከል በተደረገው ጦርነት ምክንያት ነው። ቀያችን ጥለን የመጣ ነው ወደዚህ ደረ ደረሰብኝ ብዬ የምናገረው ችግር የሄተ ልጅ በራሴ አስተምሬ ያሳደግኩት የሄተ ልጅ በዛ ጦርነት ተሰውቶብኛል። ንብረት ደግሞ ጥሬን ግሬን ያፈራ ነው ንብረት፣ በአባላ ከተማ የነበረን ንብረት ደግሞ በዛ ጦርነት ምክንያት ሙሉ በሙሉ ወድሞብናል። አሁንም ደግሞ የጦርነቱ ጠባሳ ከላያችን ላይ አልተቀረፈም። ሰማራ እንግዲህ ቤተሰቦቻችን ጋር ነው እዚህ በተለያየ በመንግስት ስራም በራሳቸው ስራ የሚኖሩ ቤተሰቦቻችን አሉ እዚህ። ስለዚህ በዛች ቤተሰብ ነው በብዛት የምንኖረው። ወደዛ ለመመለስ ደግሞ አስተማማኝ የሆነ የጸጥታ ሁኔታ የለም እስካሁን፣ ምክንያቱም ስጋቶች አሉ።
ይደረጋል በተባለው ድርድር ዙሪያ ሁለት አይነት አስተያየት አለኝ ይላሉ አቶ ከድር፣ ድጋፍና ቅሬታ።
በእርግጥ ድርድርና እርቅ ሰላም እንደሚያስፈልግ ማንኛውም ሰው ያውቃል። መንግስት አሁን ከህወሓት ጋር እያደረገ ያለው የሰላም ድርድር በአንድ ጎን እደግፈዋለሁ፣ በሁለተኛ ጎን ደግሞ ቅሬታ አለኝ። ምክንያቱም የችግሩ ሰለባ የሆነው የአፋር ህዝብ የዳር ተመልካች ሆኖ እዛ አካባቢ ላይ የተፈጸመው ችግሮች እና አሁንም ያሉ ስጋቶች የክልሉ መንግስት ይሁን የፌደራል መንግስት በምንም መንገድ መቅረፍ ያለበትን ሁኔታ ከህብረተሰቡ አካል ምክንያቱም የሀገር ሽማግሌዎች አሉ፣ የሃይማኖት አባቶች አሉ፣ ወጣቶች አሉ፣ የዚህ ጦርነት ጉዳተኞች አሉ። ስለዚህ ይህን ህብረተሰብ ሳያማክን የሚደረገው የእርቅ ሰላም ወይም ድርድር ደግሞ ፍሬ ያፈራል የሚል እምነት የለኝም። በአላም መጋል የሚባል አካባቢ እስከ በራህለ ጥግ ድረስ አሁን ደግሞ የህወሓት ኃይሎች ምሽግ እንደያዙ ነው ያለው። እርቅ ሰላም ፍሬያማ እንዲሆንና ለወደፊት ደግሞ የሁለቱም ተቆራባች የሆነ ህብረተሰብ አስተማማኝና ዘላቂ ሰላም እንዲኖር ከትግራይ በኩልም ከአፋር በኩል በዚህ እየተደረገ ያለው እየተባለ በሚጠራው የእርቅ ሰላም ሂደት ውስጥ ተሳታፊ መሆን አለባቸው። እለት ከእለት የሚገናኙት እነዚህ ህብረተሰብ ከዳሉል እስከ ያለው ድረስ የሚያዋስነው እነዚህ ሁለቱ ክልሎች በግጦሽ በንግድ ሂደት የሚገናኙት እነዚህ ህብረተሰብ ናቸው። ለወደፊቱ
የደሴ ከተማ ነዋሪ የሆኑት ሌላው አስተያየት ሰጪ በጦርነቱ ከፍተኛ ጉዳት ደርሶባቸው የህክምናና የምክር አገልግሎት ማግኘታቸውን ይጠቁማሉ። አያይዘውም ድርድሩ ተጎጂዎችን የሚከስ አጥፊዎችን ተጠያቂ የሚያደርግ መሆን አለበት ብለዋል።
የምኖረው ደሴ ከተማ ነው፣ ቧንቧ ውሃ ክፍለ ከተማ። ለጠኝነት ስሜን ለመግለጽ አልፈለግኩኝም። በጦርነቱ ምክንያት የደረሰብኝ ከፍተኛ ጉዳት ነው። አካላዊ፣ ስነ ልቦናዊና ስነ አእምሯዊ ጉዳት ነው በጣም የደረሰብ። ይህ ነው የማይባል ዘግናኝ ነገሮች ናቸው የደረሱብኝ። በእኔ በኩል ዞሮ ዞሮ ከቤት ኖሮ ኖሮ ከሞት አይቀርም እንደሚባለው ሁሉ በመልካምነቱ የማይባቸው ጎኖች አሉ። ድርድሩ ለሀገርና ለህዝብ ይጠቅማል ተብሎ የሚታሰብ ከሆነ ወንጀለኞችና ጥፋተኞች በፍትህ አደባባይ የሚቀርቡበት አካሄድ ሲኖር ተጎጂዎችም የደረሰባቸውን በደል እንባቸውን የሚያብስላቸው የሚያደርቅላቸው አካል ሲኖር እነዚህ ነገሮች አስፈላጊ ናቸው ተብሎ በብዙሀኑ የሚታሰብ ከሆነ ምንም እንትን የምለው ነገር የለም። ግን የመጀመሪያ ጥያቄ ጥፋተኛና ወንጀለኛ ለህግ ሳይቀር ይደረጋል ተብሎ ከታሰበ እንደ አንድ ኢትዮጵያዊ እንደ አንድ ጉዳተኛ የሚሰማኝ ስሜቶች አሉ። ፍትህ የሚገኝበት ጥፋተኛ ጥፋተኝነቱን ሊረጋገጥ የሚችልበት የህግ አግባብ ካለ፣ ተበዳይ ወገኖች ደግሞ ተገቢውን ኮምፐንሴሽን ማግኘት የሚችሉበት እና ጥፋተኛውም ጥፋተኛ ነኝ ብሎ የሚናዘዝበት አግባብ ካለ መቼም ፍትህ ከዚህ የዘለለ ይሆናል ብዬ አልገምም።
አድማጮች፣ በጦርነቱ ምክንያት የተፈናቀሉ ሰዎች በኢትዮጵያ ሊደረግ በታሰበው የሰላም ሂደት ዙሪያ ያላቸው አስተያየት ዙሪያ ያሰባሰብ ነው። ይሄ ብቻ አይደለም። ሙሉውን በቅዳሜው ምሽት መሰናዷችን ታደምጣላችሁ። አሁን ወደ ተከታዩ ዘገባ ነው የምናልፈው። በአዲስ አበባ ከተማ በክረምቱ እየጣለ ያለው ከባድ ዝናብ የሚያስከትለው ጎርፍ እንደ ወትሮ ሁሉ በሕይወትና በንብረት ላይ ጉዳት እያደረሰ ነው። ባለፈው እሁድ በከተማው አዲስ ክፍለ ከተማ አማኑኤል ሆስፒታል አካባቢ በተከሰተ የጎርፍ አደጋ የሌሎችን ሕይወት ለማዳን ሲጥር የነበረ አንድ ታዳጊ ወጣት ለሞት ተዳርጓል። የሟቾቹን ቤተሰቦች ጨምሮ ንብረታቸውን በሙሉ ያጡ የአደጋው ተጎጂዎች ለችግር መጋለጣቸውንም ይገልጻሉ። በክረምቱ የጎርፍ አደጋ የሁለት ሰዎች ህይወት ማለፉን ለአሜሪካ ድምጽ የገለጸው የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን ለተጎጂዎች ስለሚያደርገው ድጋፍ ለተነሳለት ጥያቄም ምላሽ ሰጥቷል። ኬኔዲ አባተ ዝርዝር አለው።
በአዲስ አበባ ከተማ አዲስ ከተማ ክፍለ ከተማ ወረዳ 3 አማኑኤል ሆስፒታል አካባቢ የሚገኘው ይህ ስፍራ የዘንድሮ ክረምት ጠባሳውን ካሳረፈባቸው አካባቢዎች አንዱ ነው። ሐምሌ 24 እሁድ ለት ከማለዳው ጀምሮ የጣለውን ከፍተኛ ዝናብ ተከትሎ በጎርፉ ኃይ የተሞላ መጋዘን ተደርምሶ ከስሩ በሚገኙ መኖሪያ ቤቶች ላይ በመውደቅና ጎርፉን ወደ ቤቶቹ በማስተላለፍ የአንድ ታዳጊ ወጣት ልጅ ህይወት እንዲያልፍ ምክንያት ሆኗል። በእለቱ ከቀኑ 9 ተኩል አካባቢ በተከሰተው በዚህ አደጋ ሁለት ሰዎች ደግሞ ከፍተኛ ጉዳት የደረሰባቸው ሲሆን በስፍራው የነበሩ 6 ቤቶችም ከነንብረታቸው እንዳልነበሩ ሆነዋል። ክረምት በመጣ ቁጥር መጋዘኑን አልፎ የሚመጣው ጎርፍና የመጋዘኑ ፍሳሽ ስጋት ሲፈጥርባቸው መቆየቱን የሚገልጹት ያደጋው ሰለባዎች ይህንንም ለሚመለከታቸው የመንግስት አካላት ሲያሳውቁ መቆየታቸውን ይገልጻሉ። መኖሪያ ቤታቸው በጎርፉ በመውደሙ ምክንያት የሟች ልጃቸውን የዮብን ሀዘን ከነመላ ቤተሰባቸው በተጠጉበት የዘመድ ቤት የተቀመጡት አቶ ወልደ ማርያም ሸዋ ለአስርት ዓመታት የዘለቀው ስጋታቸው እልባት ማግኘት አለመቻሉ በስተመጨረሻ ልጃቸውን እንዳሳጣቸው ይገልጻሉ።
እኔ 30 ዓመት በሙሉ እዛ አካባቢ እንደዚህ ስንቸገር ኖረናል። 30 ዓመት በሙሉ እና የሄድኩኝ በየቦታው በየክፍለ ከተማው በወረዳው በሁሉ የወረዳ አመራሮችን ይዤ እመጣለሁ። እንደገና ደስ ሲላቸው መጋዘኑ ለቆዳ ለሸባሌ ዘር ነበር ተከራየው። በቤታችን በኩል ደምና በቃ የቆዳ ፍክፋቂ ነበር የሚወጣው። በጣም ብዙ ጊዜ አንድ ጊዜ እንደውም ባካቹ ይልመና አድርጌ ማካቹ ውሃ ይገባብኛል እና ባካቹ ስንል ንግድና ኢንዱስትሪ የሚሰሩ ልጆች አሸጉት። ካሸጉት በኋላ በአስቸኳይ እንድትከፍት ተብሎ በግድ ልጆቹ ታስረው እንደገና ተከፈተ እና ያን ቀን የማን እቺ አደጋ ደረሰለት። እኔ እዚህ ነበርኩኝ። አንድ ታመመ ልጅ ልጠይቅ ነበር የመጣሁት። እዛ ጋር እኔ አሁን ብኖር ያው ወዳውን እንጂ ሞተው በዚህ እግሬ እንዴት አመልጣለሁ? እንደገና ታዲያ አሁንም ይህንን በዘመድ ቤት ነው የልጃችን ለቅሶ እያለቀስን ያለ ነው። ንብረታችን በሙሉ ወድሟል። ወደ እንዴት ነው የመሬት መንቀጥቀጥ አለ አይደለም? እንደዛ ተቀበረ። በቃ በሙሉ ተቀበረ ንብረታችን። እና እንደዚህ ስቃይ ያመጡብን እንደዚህ እየተናገርን የህብረተሰቡን እንትን አያጤኑትም፣ ችግሩን አያጤኑትም። አረ ልሞት ነው እያልክ በሞት ባጠገብህ እያለ እያንጃበበ ምን ልሁን እስኪ ንገረኝ እስኪ። በቃ ልጄን አጣሁት። ያሁን አንዷንም ደግሞ ይገርማል፣ ሪከቨር ውስጥ ነች፣ ነፍሷን አታውቅም። አሁን ማደራ የለን ምንለብሰው። እውነቴን ነው። አሁን አንድ ዘመዴ ነው ይህንን ይዞብልኝ የመጡት።
የሟች እናት ወይዘሮ ገነት ጀማል ደግሞ ይህን ይላሉ።
ልጄ ተስፋ የሚሰጠኝ ልጅ ነው አለ የምለው ከጎኔ ነው ከጎኔ ይሆናል ብዬ በጣም መካበስ ልጅ ነበር። የ15 ደቂቃ ልዩነት ነው ልጄን ያጣሁት። እሁድ ለታ ራሱ ከዚህ እዚህ ነበርን። በአጋጣሚ ልጄ ጠዋት ቁርሱን አብሮኝ ነው ቁጭ ብሎ በልቶ ልብሱን ለብሶ እኝ ነው ያለኝ። እኔ አላይህም ነው አልኩት። እውነት በጣም በቃ እሳት የሆነብኝ ነገር እሱ ነው። እያየሽኝ እስቲ ሄጄ ልምጣ ላይ ቤት በሚልበት ሰዓት አንተ ልጅ እኔ በሙሉ አይን እንዳይ ካልፈልግም ነው ያልኩት። ጠዋቱ ነው ማለት ነው። እዛ እንደዚህ ፊቴን እንዲያዙሮ ነው እይኝና ልሂድ ነው ያለኝ። እኔ ስንብስ መሆኑን አላወቅኩኝም ነበር። በጣም ነው የተሰማኝ። እኔ
አደጋው በደረሰበት ወቅት በቤቱ ውስጥ ያልነበረውና ራሱም ከዚያ በፊት ከደረሰበት የመኪና አደጋ በማገገም ላይ የሚገኘው የሟች ወንድም ጆርጅ ደግሞ ስለ ክስተቱ እንዲህ ገልጻል።
አዩ ማለት ያው ጥሩ ባህሪ ያለው ልጅ ነው። አምባማቱም ይናገራል። ስለ ባህሪው ብዙ መናገር አያስፈልግም። ያው ሰው ለማዳን ሲል ነው የሞተው። ሰዎች ህጻናቶችን ለማዳን ሲል የሞተ ልጅ ነው። ያው ሌሎችን አትርፎ ነው ራሱን እንትን ያለው። ብቻ ሆኗል፣ አለፈ። አሁን ወደፊቱን ነው ማስተካከል። ብቻ ግን አቅመ ደካማ ቤተሰብ ነው። ቤተሰብ ለቤተሰቡ የሚቻለውን ነገር አድርገው ቢያንስ መልሰው የሚቋቋምበትን ነገር እሱኛውን ነገር በቃ ጥፋታቸውን በሱ እንኳን ቢሸፍኑ። አሁን ቤት እየሰሩ ነው አይደል? ለአቅመ ደካማ እያፈረሱ ኦልሬዲ የፈረሰ ቤት አለ። እሱ እንዲያስተካክሉ ነው የሚጠይቀው።
ሆስፒታል ከምትገኘው አንዲት ልጃቸው ውጭ በዘመድ ቤት እርማቸውን እያወጡ ከሚገኙት ከወይዘሮ ገነትና 5 ቤተሰቦቻቸው በተጨማሪ ከአደጋው የተረፉ 6 አባውራና እማውራዎች ከነ ቤተሰቦቻቸው በአካባቢው በሚገኝ አንድ ትምህርት ቤት ውስጥ ተጠለው ይገኛሉ። ወይዘሮ ዘነበቻሊ በመጠለያው ከሚገኙት መካከል ናቸው።
ቁርፉ በላያችን ላይ ሁለት አመት ሶስት አመት ሙሉ እየዛኩኝ ደካማ ነኝ፣ ምስኪን ነኝ። ስቃያቴን እያየሁ በዛ ላይ ውሃ ጎርፍ ሁለት አመት ሆኖ በጎርፍ ተጠቃው ብዬ ራሱ መጥቶ ቀበሌው አይቶት መላ ይደረግልሻል ወይሽ ብሎኝ በዛ ውልም አለ። እዚም ተመጣን ይኸው አራት ቀን ሙሉ ምንም ያገኘው ነው ነገር የለም። ወጣቶቹ ለቀን አንድ ቀን አመጣው ተዛ ወዲህ አላየንም። ያው ይህችን ፍራሽና እች ማንቆርቆረ ሰጡን። ሬሳ የምወጣበት የተሰጠኝ እራቡ ሙቻለሁ። መንግስት ይርዳኝ።
ከክረምቱ ጋር ተያይዞ በተከሰተ የጎርፍ አደጋ ኢዮብን ጨምሮ በአዲስ አበባ የሁለት ሰዎች ህይወት ማለፉን ለቪኦኤ የገለጹት የከተማዋ እሳትና አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ለጉዳቱ ሰለባዎች ስለሚደረገው ድጋፍም አስተያየታቸውን ሰጥተውናል።
እንግዲህ አሁን የክረምት ጊዜው ሙሉ በሙሉ ከመግባቱ በፊት ከግንቦት አጋማሽ ጀምሮ በመዲናችን አዲስ አበባ በጎርፍ ምክንያት የሁለት ሰዎች ህይወት ጠፍቷል። እንደዚሁም ወደ 3.5 ሚሊዮን ብር የሚገመት ንብረት ላይም ጉዳት ደርሷል። እንግዲህ አጠቃላይ 27 ጎርፍ አደጋዎች ናቸው ያጋጠሙት። ለኮሚሽን መስሪያ ቤታችን ጥሪ ቀርቦ አገልግሎት የሰጠንባቸውን ብቻ ነው። የኛ ተቋም እንግዲህ አሁን ለጊዜው የሚሰራው ከአደጋ በኋላ ተጎጂዎችን ጊዜያዊ ድጋፍ መስጠት፣ አሁን ባለን ስቶክ ውስጥ ባለን ማቴሪያል ብርድ ልብስ፣ ፍራሽ፣ አንሶላና የምግብ ማብሰያ ቁሳቁሶች ናቸው። ሌላው እንግዲህ መጠለያ እና የጊዜ በየጊዜው የሚሰጡ እርጥብ ምግቦችን ጨምሮ ሌሎች ምግብ እንትኖችን የወረዳው አስተዳደር ከክፍለ ከተማ ጋር በጋራ በመሆን አካባቢውን ህብረተሰብ አሳትፈው እንደሚሰሩ ነው ያለን መረጃ። በእኛ በኩል ግን ማድረግ የሚገባንን ሰጥተናል። ወረዳዎችም ምናልባት እየተደገፉ እንዳለ ነው እኛ ያለን መረጃ። ምናልባት እዛ ጋር ክፍተት ካለ ወረዳዎቹ ተነግሯቸው የሚያስተካክሉ ነው የሚሆኑት። ያናል ብዙ ከባድ አይደለም ብዬ ነው ማስበው።
ተጎጂዎች አይደርሰንም ያሉትን የምግብ ድጋፍና ያለባቸውን የመጠለያ ችግር በተመለከተ ምላሽ እንዲሰጡን በስልክ የጠየቅናቸው የአዲስ አበባ ከተማ ክፍለ ከተማ ወረዳ 3 ዋና ስራ አስፈጻሚ መልሰን እንድንደውልላቸው የደቂቃዎች ቀጠሮ ቢሰጡንም በድጋሚ ስልካቸውን ሊያነሱልን አልቻሉም። ሆኖም ከመንግስት ለጠየቁት ድጋፍ ተስፋ ሰጭ ምላሽ ማግኘታቸውን ተጎጂዎች ነግረውናል። አቶ ሰለሞን ቱፋ የተጎጂዎች ኮሚቴ አባል ናቸው።
ያው እስካሁን ምንም መፍትሄ አላገኘንም ነበር። ዛሬ ግን እንደ ህዝቡንም እንደ ኮሚቴ ሰብስበን ወደ ቀበሌ በማብራት ሰሞኑን ስብሰባ ላይ ስለነበሩ አላገኘናቸውም። ዛሬ አምርተን በኮሚቴ ተዋቅረን ሄደን መጠየቅ ያለብንን ጠይቀን ከሞላ ጎደል ጥሩ መልስ ተሰጥቶናል። እንግዲህ እግዚአብሔር ብሎ ካስፈጸመልን ያው እሰየው ብለን እንቀበል ስራችንን ጀምረናል እንጂ ጉዳቱ ያው እንደምታየው በጣም ከባድ ነው። ከሰውየት መሞት ባለፈ ንብረትና ያው ይሄ አሁን የቆምኩበት ቤት ልጁ የሟች ልጅ የሚኖርበት ነው። ይሄ ሳሉ ናቸው ነው።
ባለፈው አመት የክረምት ወቅት በአዲስ አበባ የአስር ሰዎች ህይወት በጎርፍ አደጋ ማለፉን ተከትሎ የተለያዩ የመከላከያ ስራዎች መሰራታቸውንና በአማኑኤል አካባቢም ከቀናት በፊት የደረሰውን አደጋ ተከትሎ የፍሳሽ ማስወገጃዎች እየተሰሩ መሆኑን የከተማዋ እሳትና አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ነግረውናል።
እንግዲህ አሁን በነሳው ቦታ ላይ የእኛና የእኛ ተቋምና የአዲስ አበባ መንገዶች ባለስልጣን በትብብር እንግዲህ የክረምቱ ጊዜ አሁንም ገና የሚቀጥል ስለሆነ እዛ አካባቢ ላይ ፍሳሽ መስመሮችን ማስተካከል የመሳሰሉ ስራዎች እየተሰሩ ነው እና ምናልባት ከዚህ በኋላ እንደዚህ አይነት አደጋ እዛ ቦታ ላይ በተለይ ያጋጥማል ብለን አናስብም። እየተስተካከለ ስለሆነ
ከጎርፍ አደጋው በተጨማሪ በአዲስ አበባና በኦሮሚያ ልዩ ዞን በቂ የዋና ችሎታ ሳይኖራቸው ውሃ ያቆረ ጉድጓድ ውስጥ በመግባትና በፖሊስ በመጣራት ላይ በሚገኙ የተለያዩ መንገዶች በሐምሌ ወር ብቻ 9 ሰዎች በውሃ አካላት ውስጥ ሞተው መገኘታቸውንም አቶ ንጋቱ ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በተከታዩ ዘገባ ወደ ደቡብ ክልል ነው የምናልፈው። በደቡብ ክልል ጉራጌ ዞን የጸጥታ ቁጥጥር በተለየ ሁኔታ ጥብቅ መደረጉን የአሜሪካ ድምጽ በስልክ ያነጋገራቸው ነዋሪዎች ገልጸዋል። ቁጥጥሩ የጠበቀው በክልሉ የሚገኙ ተቀራራቢ ዞኖች በሁለት አዳዲስ ክልሎች እንዲደራጁ መንግስት ባቀረበው የውሳኔ ሀሳብ ላይ የዞኑ ምክር ቤት የያዘው አቋም ባለመታወቁ ነው ሲሉ ተናግረዋል። የክልሉ ሰላምና ጸጥታ ቢሮ ትላንትና ባወጣው መግለጫ የአደረጃጀት ጥያቄን ሽፋን በማድረግ የሚፈጸም ማንኛውንም የመደበኛና ህገወጥ እንቅስቃሴ የክልሉ መንግስት እንደማይታገስ አስጠንቅቋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው።
ስማቸው እንዳይጠቀስ ጠየቁና የቡታጅራ ከተማ ነዋሪ መሆናቸውን የገለጡት አስተያየት ሰጪ ከዞን ከተሞች እስከ ገጠር ወረዳዎች ድረስ የጸጥታ ቁጥጥር መጥበቁን በስልክ ተናግሯል።
የየወረዳና ከተማ የጸጥታ መዋቅር አመራሮች ተጠርተው ባነር፣ ኤፎር ወረቀት ላይ የተጻፉ መልእክቶች፣ እንደዚሁም የህዝቡን ድምፅ የሚያስተጋቡ የትኛውን መልእክት እንዳይተላለፍ ነው እቀባ የተጣለው ማለት ነው።
በደቡብ ክልል የሚገኙ ተቀራራቢ ናቸው የተባሉ 10 ዞኖችና 6 ልዩ ወረዳዎች በሁለት አዳዲስ ክልሎች እንዲደራጁ መንግስት ያቀረበውን የውሳኔ ሐሳብ ተቀብለው በምክር ቤቶቻቸው አጽድቀዋል። እስካሁን ጉባኤ ያላካሄደው የጉራጌ ዞን ምክር ቤት በጉዳዩ ላይ የያዘው አቋም ምን እንደሆነ አልታወቀም። ሌላ በግል ስራ የሚተዳደሩ የወልቂጤ ከተማ ነዋሪ በበኩላቸው የጸጥታ ቁጥጥሩን ከዚሁ በክልል ከመደራጀት ጋር የተያያዘ ነው ሲሉ ተናግሯል።
ጉራጌ ዞን ላይ ያለው አጠቃላይ ሁኔታ ህዝቡ ያው ህገ መንግስቱን መሰረት አድርጎ የጠየቀ ሰላማዊ ጥያቄ የምክር ቤቱ ቀደም ሲል ውሳኔውን የወሰኑት ህዳር ነው። ህዳር 17/2011 ላይ ያንን የህዝብ ውሳኔ የወሰነው የምክር ቤቱ ህዝቡ እንደራሴ አቋሙ እንዲቀይር እንደዚህ አይነት ተጽዕኖ ነው እንግዲህ ዞን ውስጥ እየተደረገ ያለው። በእርግጥ እስካሁን ጉባኤ ተካሂዶ ቀደም ሲል የተወሰነው ውሳኔ የተሻረበት ሁኔታ የለም። አቋሙን ለማስቀየር ግን የቅድመ ዝግጅት ስራ ላይ ነው የሚገኙ።
በዞኑ የጸጥታ ችግር አለመፈጠሩን የሚናገሩት ነዋሪዎቹ ማህበራዊና መደበኛ እንቅስቃሴዎች ባልተገቱበት ሁኔታ በዞኑ ቁጥራቸው እየበዛ የጸጥታ ኃይሎች መታየታቸው በህዝቡ ዘንድ ግራ የመጋባት ስሜትና ስጋት መጫሩን ተናግሯል።
ህዝቡ ላይ ፍርሃትን ፈጥሯል። ቅድመ ያልነበረ ፍርሃት ማለት ነው። ምክንያቱም ጥያቄ ሰላማዊ መንገድ እየሄደ እንደሆነ ህብረተሰቡ የሚያውቀው እንጂ የብጥብጥ ስጋት አለ የሚል ነገር ህብረተሰቡ ጋር የለም። ነገር ግን አሁን እነዚህ ጸጥታ አካላቶችን በሚያይበት ሰዓት ከቀን ቀን ምን ይፈጠራል የሚል ስጋት ነው እንጂ ያለበት ጊዜ ፍቴት ካላረገ ነበረ የጸጥታ አካል ይመጣል የሚል እንትን የለውም። ሰው ግን ድንገት የጸጥታ አካላት ከተማ ላይ ገብቶ ሲፈሱ ምን የተጠመደ ነገር አለ እስከ ማለት ነው ቸው ስጋ ሲገ
የህዝቡን ደህንነት ለማስጠበቅ ሲባል የመንግስት የጸጥታ ኃይሎች በዞኑ ቢንቀሳቀሱ ምን ችግር ያመጣል ተብለው ከተጠየቁ ነዋሪዎች ውስጥ የቡታጅራ ነዋሪው ይህንን ብሏል።
የደረሱበት መረጃ ምን እንደሆነ ባላውቅም ችግሮች ከመፈጠራቸው በፊት የጸጥታ አካል የስጋት ኤሪያዎች ላይ ደርሰው ያለውን አዝማሚያ መቃኘታቸው ተገቢነት አለው፣ ትክክልም ነው። ህብረተሰቡም ደህንነቱን ይሰማዋል። ነገር ግን አሁን ላይ የንግድ እንቅስቃሴዎች ጤናማ በሆኑበት ሰዎች ያላስፈላጊ ህገወጥ አደረጃጀት ፈጥረው አላስፈላጊ ለአመፅና ለብጥብጥ የሚቀሰቅስና የሚገፋፋን አይነት ተግባር እስካሁን አልታየም። ከተማው ላይ በመንግስት ሲቀበር ልቅ በሆነ መንገድ ህገወጥ በሆነ አደረጃጀት ተደራጅቶ ሰው እየተንቀሳቀሰም አይደለም። ስርዓትን ገደብ የለም። ተቋማት፣ የመንግስት ተቋማት፣ አገልግሎት ሰጪ ተቋማት፣ የግለሰብ ድርጅቶች በመደበኛ አይነት እንቅስቃሴ ላይ ነው ያለው። እስካሁን
ቁጥራቸው በዙ ያሏቸው የመከላከያ ሰራዊትና የደቡብ ክልል ልዩ ኃይል አባላት በዞኑ የተንቀሳቀሱ መሆናቸውን ገልጠው እስካሁን ግን የተጣለን ገደብም ሆነም የእዝ ስርዓት እንደሌለ ገልጸዋል። የክልሉ የሰላምና ጸጥታ ቢሮ ትላንት ባወጣው መግለጫ በክልል የመደራጀት ጥያቄ ሽፋን በማድረግ የሚፈጸም ማንኛውም የመደበኛና ህገወጥ እንቅስቃሴ የክልሉ መንግስት እንደማይታገስ አስጠንቅቋል። በክልሉ ምክትል ርዕሰ መስተዳድር ማዕረግ የመልካም አስተዳደር ዘርፍ አስተባባሪና የክልሉ የሰላምና ጸጥታ ቢሮ ኃላፊ በአቶ አለማየሁ ባውድ ስም ቢሮ ያወጣው መግለጫ በጉራጌ ዞን የሚደረግ ኢመደበኛ እንቅስቃሴ ተቀባይነት የለውም ይላል። ህገ ወጥ ተግባር የሚፈጽሙ አካላት ላይም ጥብቅ እርምጃ ይወሰዳል ሲል አስታውቋል። መግለጫው በትናንትናው ዕለት የክልሉ የጸጥታ ዘርፍ የመከላከያ ሰራዊት አመራሮችና የዞኑ ባለሥልጣናት በጋራ በመሆን በወልቂጤ ከተማ በዞኑ ወቅታዊ የጸጥታ ሁኔታ ላይ መምከራቸውን አትቷል። በህብረተሰቡ ውስጥ አሉባልታ በመንዛትና ህገወጥ እንቅስቃሴ በማድረግ ዞኑን የሁከትና የብጥብጥ ቀጠና ለማድረግ ይደረጋል ያለው እንቅስቃሴ እንዲቆምም መግለጫው አሳስቧል። በሌላ በኩል በአንድነት ክልል ለመመስረት የወሰኑ በክልሉ የሚገኙ 10 ዞኖችና 6 ልዩ ወረዳዎች በክልል የመደራጀት ጥያቄያቸውን ለፌዴሬሽን ምክር ቤት ትላንት አቅርበዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ኢትዮጵያ ወጣ ብለን አህጉሩን ስንመለከት ደግሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሶስት የአፍሪካ ሀገሮች የሚያደርጉትን ጉብኝት የፊታችን እሁድ ደቡብ አፍሪካ ላይ ይጀምራሉ። በዚያም የባይደን አስተዳደርን የአፍሪካ ፖሊሲ የሚዘረዝር አብይ ንግግር እንደሚያደርጉ ይጠበቃል። የውጭ ጉዳይ ሚኒስትሩ የአፍሪካ ጉብኝት ሰብአዊ መብቶችን የሚመለከቱ ስጋቶች አንዱና ዋናው ትኩረታቸው ሳይሆን እንደማይቀር ተንታኞች ለአሜሪካ ድምጽ ገልጸዋል። የአሜሪካ ድምጽ የዲፕሎማሲ ጉዳዮች ዋና ዘጋቢ ሲድኒ ሴን ያጠናቀረችውን ዘገባ ቆንጂት ታዬ ታቀርባለች።
አንቶኒ ብሊንከን እንደ ከፍተኛው የዩናይትድ ስቴትስ ዲፕሎማትነታቸው አፍሪካን ሲጎበኙ ይህ ሁለተኛ ጊዜያቸው ነው የሚሆነው። የውጭ ጉዳይ ሚኒስትሩ በደቡብ አፍሪካ ጉብኝታቸው ላይ የባይደን አስተዳደር ከሰሃራ በታች ያሉ የአፍሪካ ሀገሮችን በሚመለከት የሚከተለውን ፖሊሲ በዝርዝር የሚያስረዱበት አብይ ንግግር ያደርጋሉ። በዩናይትድ ስቴትስ የሰላም ተቋም ተንታኙ ጆሴፍ ሴኒ ለቪኦኤ በሰጡት ቃል ብሊንከን የመጣሁት ለአፍሪካ ተግዳሮቶች አፍሪካ መር መፍትሄዎችን ላደምጥ ነው ይላሉ ብዬ እጠብቃለሁ ብለዋል።
ላሉት ችግሮች እነርሱ ምን አይነት መፍትሄዎች አሏቸው? እኛስ እንዴት ልናግዛቸው እንችላለን? የምንሄደው ለዚህ ነው እንጂ እኛ መንገዱን ልንመራቸው አይደለም የሚለው በጣም አስፈላጊ ነው። ምክንያቱም ልክ አንተ መምራት ስትጀምር የነሱ ማለትም የአፍሪካውያኑን ሐሳብ የማፍለቃቅም ተወስድባቸዋለህ።
የምግብ ዋስትና እጦት፣ ግብርና ነክ ንግድ እንዲሁም ግዙፍ ቁጥር ላለው የአፍሪካ ወጣት እድሎችን መክፈት ከሚኒስትር ብሊንከን የአፍሪካ ጉብኝት አበይት ትኩረቶች መካከል እንደሚሆኑ ነው የሚጠበቀው። በዚህ ሰሞን ዲሞክራሲያዊት ኮንጎ ሪፐብሊክ ምስራቃዊ ግዛት ውስጥ በሩዋንዳና በኮንጎ መንግስታት መካከል እየተጋጋለ የመጣው ውጥረትም እንዲሁ። ኮንጎ ሩዋንዳን M23 የተባለውን ታጣቂ ቡድን ትደግፋለች በማለት ከሳለች። የሂዩማን ራይትስ ዋች ባልደረባዋ ኒኮል ዊደርሽም ለቪኦኤ ይህን አስተያየት ሰጥተዋል።
ምስራቅ ኮንጎ ውስጥ ሁከቱ ተባብሷል። ሲቪሎች እየተገደሉ ነው። የዩናይትድ ስቴትስ መንግስት ሩዋንዳና ዩጋንዳ ሁከቱን እያቀጣጠሉ ያሉትን የኤም 23 ኃይሎች መደገፋቸውን ለማቆም እንዲስማሙ እንዲያደርግ እንፈልጋለን። ይህ ከጉዟቸው አጀንዳዎች መካከል አንዱ ይሆናል ብለን ተስፋ እናደርጋለን። የውጭ ጉዳይ ሚኒስትር ብሊንከን ሩዋንዳና ዲሞክራሲያዊት ኮንጎ ሪፐብሊክን ስለሚጎበኙ ደስ ብሎናል። የኮንጎ ምርጫም እየተቃረበ ነው።
የብሩኪንግስ ተቋሙ ተንታኝ ማይክል ኦሂንለንም የኪንሻሳንና የኪጋሌን መሪዎች ማነጋገር ተገቢ መሆኑን ገልጸዋል።
I think if Blinken explains that America's support for each country is going to be partly contingent on
Blinken America ለሁለቱ አገሮች የምትሰጠው ድጋፍ በዲሞክራሲ በሰብአዊ መብቶች ወንጀልና ሙስናን በመዋጋት ረገድ ከሚያሳዩት መሻሻል ጋር በከፊል የሚቆራኝ እንደሚሆን የሚያስረዷቸው ከሆነ እንዲህ ያለውን መልእክት ለማስተላለፍ ቢሄዱ በጣም ትክክል ይመስለኛል።
የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አፍሪካን የሚጎበኙት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በቅርቡ በአህጉሪቱ ያደረጉትን ጉብኝት ተከትሎ መሆኑ ነው። ላቭሮቭ በጉብኝታቸው አጣዳፊ የእህል አቅርቦት እጥረቱንና የምግብ ዋስትና ችግሩን ያመጣው ሩሲያ ዩክሬንን መውረሯ ሳይሆን ምዕራባውያን ሞስኮ ላይ የጣሉት ማዕቀብ ነው ሲሉ መወንጀላቸው የሚታወስ ነው። የዩናይትድ ስቴትስ የሰላም ተቋም አባሉ ጆሴፍ ሴኒ ሩሲያ አፍሪካ ውስጥ በያዘችው የሐሰት መረጃ ማሰራጨት ዘመቻ የህዝብ አስተያየት በመሳብ እያሸነፈች ነች ብለዋል። እናም አሉ
ዩናይትድ ስቴትስ እና ሌሎች ምዕራባውያን ለአፍሪካ ህዝብ እና ለአፍሪካ መንግስታት ትክክለኛውን መረጃ በመስጠት እውነቱን ለማሳወቅ የተጠናከረ ስራ መስራት ያለባቸው ይመስለኛል።
የሩሲያን የሐሰት መረጃ ዘመቻ ለማክሸፍ የውጭ ጉዳይ ሚኒስትር ብሊንከን የሚያደርጉት ንግግር ብቻውን በቂ አይሆንም ያሉት ተንታኙ በቅርቡ ከፍተኛ የዩናይትድ ስቴትስ ዲፕሎማቶች ያደረጓቸው ጉብኝቶችም ጥሩ ጅምሮች እንደሆኑ ጠቅሰዋል።
እየተከታተላችሁት ያላችሁት ከአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ዝግጅቶቻችን ነው። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ አት ቪኦኤ አምሃሪክ ወይም በትዊተር ሃሽታግ ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። ወደ ተከታዩ ዘገባ ነው የምናልፈው። ባለፈው ሳምንት በአፍሪካ ቀንድ ጉብኝት ያደረጉት የዩናይትድ ስቴትስ ዓለም አቀፍ ኤጀንሲ USAID አስተዳዳሪ ሳማንታ ፓወር በቀጠናው የሚታየውን አስከፊ ድርቅ በተመለከተ ለአሶሴትድ ፕሬስ ገልጸዋል። በሌላ በኩል አሜሪካ ለዩጋንዳ የምግብ ቀውሱን ለመከላከል የሚረዳ 20 ሚሊዮን ዶላር የሰጠች ሲሆን በዩጋንዳ የሚገኙት የተባበሩት መንግስታት ድርጅት የአሜሪካ አምባሳደር ሊንዳ ቶማስ ግሪንፊልድ ሩሲያ የእርሻ ምርቶችን እንዳትሸጥ ማዕቀብ እንዳልተጣለባትና ሀገራት ማዳበሪያና ስንዴን ጨምሮ የእህል ምርቶችን ከሩሲያ መግዛት እንደሚችሉ ተናግረዋል። በዚህ ዙሪያ የተጠናቀረው ዘገባ ቀጥሎ ይቀርባል። በአፍሪካ ቀንድ ከዚህ ቀደም ባልታየ መልኩ በሚሊዮን የሚቆጠሩ ሰዎችን ለከፍተኛ ስቃይ የዳረገው ድርቅ ያስከተለው የምግብ ቀውስ እጅግ አስከፊ መሆኑንና የከፋው ጊዜ ገና ወደፊት እንደሚሆን ባለፈው ሳምንት የአፍሪካ ቀንድ ሀገራትን የጎበኙት የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ USAID አስተዳዳሪ ሳማንታ ፓወር ለአሶሴትድ ፕሬስ ገልጸዋል። ፓወር ከሳምንት በፊት በአፍሪካ ቀንድ አድርገውት የነበረውን ጉዞ አስመልክቶ አሶሴትድ ፕሬስ ጋር ባደረጉት ቃለ መጠይቅ በአፍሪካ ቀንድ ድርቁ ያስከተለው የምግብ ቀውስ ቀጠናውን እጅግ አሰቃቂ ወደ ሆነ ሁኔታ ውስጥ እየከተተው መሆኑን አመልክተዋል።
That's never happened in recorded history to have four consecutive
በታሪክ መዝገብ ዝናብ ለአራት ተከታታይ ወቅቶች ሳይዘንብ የቀረበት ጊዜ የለም። ሁሌም በርሃብ ወቅት እንደሚታየው በቅድሚያ የሚሞቱት ከብቶች ናቸው። ያ የሰው ልጅ እጅግ አደገኛ ሁኔታ ውስጥ እየገባ መሆኑን ያመለክታል።
ፓወር በአፍሪካ ቀንድ በነበራቸው ቆይታ በኬንያ ቱርካና የሚገኘውን ካቾዳ መንደር ጎብኝተው ነዋሪዎችን ያነጋገሩ ሲሆን በአካባቢው የሚከፋፈለውን የምግብ እርዳታም ተመልክተዋል።
Now we're at almost 20 million people who are going hungry and who are dependent.
በአሁኑ ወቅት ወደ 20 ሚሊዮን የሚጠጉ የተራቡና በዚህ አስቸኳይ የምግብ እርዳታ ብቻ የሚኖሩ ሰዎች አሉ። ነገር ግን በዓለም ላይ በተከሰተው የምግብ ቀውስ ምክንያት በርካታ እርዳታ ሰጪ ተቋማትና ሀገራት አቅም አጥሯቸዋል። ምክንያቱ ደግሞ ፑቲን በየካቲት ወር ላይ ዩክሬን ላይ ጦርነት በማወጁ ነው።
ፓወር እንደሚሉት ሩሲያ በዩክሬን ላይ እያካሄደች ባለው ጦርነት ምክንያት ውስን የነበረው ለውጭ እርዳታ የሚውለው በጀት እንዲሁም አስቸኳይ እርዳታ ብዙ ፈላጊዎች እንዲኖሩ ታድርጓል።
ሌላ አምስተኛ የዝናብ ወቅት ካለፈ ልንቋቋመው የማንችለው ይሆናል። ነገር ግን ሁኔታው አስቸጋሪ ነው። በርግጠኝነት አሁን ባይታወቅም አለመታደል ሆኖ የአፍሪካ ቀንድ ምናልባትም ለተከታታይ አምስተኛ ጊዜ የዝናብ ወቅት ሳይደርሰው ያልፍ ይሆናል።
የአፍሪካ ቀንድን ጨምሮ በዓለም ዙሪያ ለሚታየው የምግብ ቀውስ ሩሲያን ተጠያቂ የሚያደርጉት ፓወር ሩሲያ ለምግብና የመሬት ማዳበሪያ ዋጋ በከፍተኛ ሁኔታ መጨመር የተጣለባትን ማዕቀቦችና ዩናይትድ ስቴትስን ምክንያት ማድረጓን እንደማይቀበሉት እንዲሁም ሩሲያ ለጀመረችው እንዲህ ያለ ሐሰተኛ መረጃ ምላሽ እንደሚሰጡ አስረድተዋል። ይህ በእንዲህ እንዳለ ዩናይትድ ስቴትስ ዓለም አቀፉ የምግብ ቀውስ እያስከተለ ያለውን ተጽዕኖ ለመቀነስ እና የእህል ምርትን ለማሳደግ የሚረዳ 20 ሚሊዮን የአሜሪካን ዶላር ለዩጋንዳ መስጠቷን አስታውቃለች። በዩጋንዳ ጉብኝት እያደረጉ የሚገኙትና ከፕሬዝዳንት ሙሴቬኒ ጋር ተገናኝተው መነጋገራቸውን የገለጹት በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ኮቪድ-19፣ የአየር ንብረት ለውጥ፣ የአቅርቦት ሰንሰለት ላይ የደረሰው ችግር፣ በየቀጠናው የሚታዩ ግጭቶችና ፑቲን በዩክሬን ላይ የሚያካሂደው ጦርነት ለምግብ ችግር መዳረጉን ገልጸው ዩናይትድ ስቴትስ የምትሰጠው እርዳታ ቢያንስ 435,000 የሚደርሱ ሰዎችን እንደሚጠቅም አስረድተዋል። አምባሳደር ግሪንፊልድ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከሳምንታት በፊት በዩጋንዳ ያደረጉትን ጉብኝት ተከትለው ወደ ዩጋንዳ መግባታቸው በዩጋንዳ ላይ ተጽዕኖ ለማድረግ እንደሆነ ከአሜሪካ ድምጽ ዘጋቢ ለቀረበላቸው ጥያቄ በሰጡት ምላሽ ጉዟቸው ቀድሞ የታሰበ እንደነበርና ከላቭሮቭ ጋር መገጣጠሙ አጋጣሚ መሆኑን አስረድተዋል። ከዚህ ቀደም ዩናይትድ ስቴትስ ማዕቀብ ከጣለችባቸው ሀገራት ጋር ግንኙነት የሚፈጥሩ ሀገራት እንዲጠነቀቁ ማሳሰቧ ተጠቅሶ የአፍሪካ ሀገራት ከሩሲያ ጋር መገናኘታቸው ችግር ይፈጥርባቸው እንደሆነ ተጠይቀው ሲመልሱም ግሪንፊልድ እኛ ከሩሲያ በሚወጡ የእርሻ ምርቶች ላይ ማዕቀብ አልጣልንም። ሩሲያ የእርሻ ምርቶችን ወደ ውጪ መላክም ሆነ ሀገራት ማዳበሪያና ስንዴን ጨምሮ የሩሲያ የእርሻ ምርቶችን መግዛት ይችላሉ ሲሉ ምላሽ ሰጥተዋል። ሆኖም አሜሪካ ማዕቀብ የጣለችበት ነዳጅ በተመለከተ ከሩሲያ ጋር ግንኙነት የሚፈጥሩ ግን ማዕቀቡን የሚጥሱ በመሆኑ እርምጃ ሊወሰድባቸው ይችላል ሲሉ አስጠንቅቀዋል። ግሪንፊልድ ከፕሬዝዳንት ሙሴቬኒ ጋር ባደረጉት ቆይታ በምግብ እጥረት፣ ሩሲያ በዩክሬን ላይ የምታደርገው ጦርነት፣ በምግብ እና ነዳጅ አቅርቦት ላይ ስላደረሰው ጫና እንዲሁም በሶማሌ፣ በደቡብ ሱዳን እና ምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ ሰላም ለማምጣት ያላቸው የጋራ ቁርጠኝነት ዙሪያ መነጋገራቸውን ጨምረው ገልጸዋል። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ዘወትር በየዕለቱ ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፈውን የአሜሪካ ድምጽ ራዲዮ ነው እየተከታተላችሁት ያላችሁት። ከዚሁ ከአፍሪካ ነክ ጉዳዮች ሳንወጣ በተከታይ የምንሄደው ወደ ጎረቤት ሀገር ኬንያ ይሆናል። ኬንያ በሚቀጥለው ሳምንት የቀድሞ ምክትል ጠቅላይ ሚኒስትር ሬይላ ኦዲንጋ ከአሁኑ ምክትል ፕሬዝዳንት ዊሊያም ሩቱ ጋር የሚፎካከሩበት ፕሬዝዳንታዊ ምርጫ ታካሂዳለች። ሁለቱም እጩዎች የኬንያን ምጣኔ ሀብት ለማሻሻልና በኬንያ ሙስናን ለመዋጋት መፍትሄ ያላቸው መሆኑን ይናገራሉ። ይሁን እንጂ ታማኝነታቸውን መቀያየራቸውና ቀደም ባሉ ምርጫዎች ጋር በተያያዙ ሁከቶች ባላቸው ተሳትፎ ምክንያት ምን አይነት መሪዎች ሊሆኑ ይችላሉ የሚለው ጥያቄ አስነስቷል። በቪክቶሪያ አሙንጋ ከናይሮቢ የተጠናቀረውን ዘገባ ደረጀ ደስታ ያቀርበዋል።
ሁለቱ ግንባር ቀደም ፕሬዝደንታዊ እጩዎች ከባለፈው የኬንያ ምርጫ ጋር በተያያዘ አመጽን በመቀስቀስና በማነሳሳት ይከሰሳሉ። እንደ አውሮፓ አቆጣጠር በ2017 በአወዛጋቢው ፕሬዝደንታዊ ምርጫ በተነሳ ሁከት ከ1100 ሰዎች በላይ ሞተዋል። ዊሊያም ሩቶ በአመጹ ጥቃት በነበራቸው ተሳትፎ በዓለም አቀፉ ፍርድ ቤት ተከሰው እንደነበር ተመልክቷል። ይሁን እንጂ ፍርድ ቤቱ በቂ መረጃ የለም በሚል ክሱን ውድቅ አድርጎታል። በዚህ አመት መራጮች ስላለፈው ነገር ብዙም የተጨነቁ አልመሰሉም። ይልቁንም ይበልጥ ያተኮሩት በእጩዎቹ የምጣኔ ሀብት እቅድ ላይ ነው። ሬይላ ኦዲንጋ በሳቸው አመራር መንግስት በየወሩ ለድሆች በቤተሰብ ወደ $60 የሚሆን ገንዘብ እንደሚሰጥ ተናግረዋል። ሩቶ ከታች ወደ ላይ ብለው የሚጠሩት እቅዳቸው ዝቅተኛ ደረጃ ያሉት ኬንያውያን አነስተኛ ንግዶችን እንዲጀምሩ ብዙም ውድ ያልሆኑ ብድሮችን እንደሚሰጥ ይገልጻሉ። እንደ ኦር ያሉት መራጮች ከመራጮች የትናንት ታሪክ ይልቅ በምርጫ ቅስቀሳ ወቅት የሚሰጣቸው ገንዘብ ይበልጥ እንደሚስባቸው ይናገራሉ። ብዙዎቻችን በየቀኑ በሚሰጠን ጥቃቅን ገንዘብ ተደልለናል። ምክንያቱም ድጋፍ እንድንሰጥ ወደ 1000 ሺሊንግ ወይም ድራም ይሰጣል። ጣጣ ምናምን ውስጥ የሚገባ የለም። ኦር ፖለቲከኞችን ተጠያቂ ማድረግ ምንም የሚፈይደው ነገር የለም ብለዋል።
ወንጀለኝነት እስኪረጋገጥ ንጹህ ነህ። ለምሳሌ እንደ አውሮፓውያን ዘመን አቆጣጠር በ2007 ዓ.ም የሆነውን ብትመለከት በጊዜው ያየነው ሁከትና ቀውስ አለ። ከዚያ ውስጥ አንዳንዶቹም ጉዳያቸው ወደ ዓለም አቀፉ ፍርድ ቤት ICC መሄዱን አይተን ነበር። ይሁን እንጂ ሁከት የፈጸሙት ትክክለኛ ሰዎችን አስመልክቶ ማስረጃ ማቅረብ ባለመቻላችን ውድቅ ሊደረግ ችሏል።
ከሚቀጥለው ሳምንት ፕሬዝደንታዊ ምርጫ ጀርባ ያለው ፖለቲካ የተወሳሰበ ነው። የወቅቱ ፕሬዝደንት ኡሁሩ ኬንያታ የራሳቸውን ምክትል ፕሬዝደንት ከመደገፍ ይልቅ የተቃዋሚውን መሪ ኦዲንጋን እየደገፉ ነው። ጃቫስ ቢጋምቦ በኬንያ የፖለቲካ ተንታኝ ናቸው። ኬንያውያን ለእጩዎቹ ብዙም ትኩረት እየሰጡ አይመስሉም ይላሉ።
There is no time that voters have taken interest
መራጮች ከምርጫው በፊት የእጩዎችን የፖለቲካ መርሃ ግብር ተግባራዊነት በሚገባ ለመመርመር ወይም ከዚህ በፊት ስልጣን ላይ የነበሩ ሰዎችን ተጠያቂ ለማድረግ ፍላጎት ያሳዩበት ጊዜ የለም።
ሁለቱም እጩዎች የኬንያን መንግስት ፖሊሲ በመለወጥ ትልቅ ለውጥ ያመጣሉ ብለው እንደማያስቡም ቢጊምቦ ተናግረዋል።
There is nothing that will fundamentally change just by virtue
በሬላ ወይንም ዊሊያም ሩቶ ወደ ፕሬዝዳንትነቱ ስልጣን መምጣት የሚለወጥ ነገር የለም። የሚያደርጉት ነገር አለ ቢባል ስልጣን ማከማቸትና ለስልጣናቸው ስጋት የማይሆንባቸው ነገር መኖሩን ማረጋገጥ ነው። ይህ አንደኛው ነው። ሁለተኛው ደግሞ ልክ ሌሎች የአፍሪካ መሪዎች ሲያደርጉት እንደኖሩት ሁሉ ጠንካራና ጉልበተኞች ይሆናሉ።
በዚህ ሳምንት የተሰበሰበው የህዝብ አስተያየት ድምጽ እንደሚያሳየው ኦዲንጋ ሩቶን 47-41 ከመቶ በሆነ ድምጽ የሚመሩ ሲሆን ሌሎች ሁለት ተፎካካሪዎች ከኋላ በረቀት የሚከተሏቸው መሆኑን አመልክቷል። በኬንያ የሚገኘው የዩናይትድ ስቴትስ ኤምባሲ ትናንት ረቡዕ ባወጣው መግለጫ እንደ አውሮፓ አቆጣጠር በ2017 ምርጫ ሰዎች ወደ ሞቱበትና ከፍተኛ ሁከት ወደ ታየበት የኦዲንጋ አገር ወደ ሆነችው ወደ ኪሺሙ ከተማ የጉዞ ማስጠንቀቂያ አውጥቷል።
አድማጮች ለምሽት ያዝናቸው ዝግጅቶች ተጠናቀቁ። በማቀናበር አብራን ካምሽቹ ብርሃን ኃይሉ ዋና አዘጋጅ ዮን ግርማ እንዲሁም ዝግጅቶቹን በማሰናዳት አብራን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ አመሽውት ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም ደህና ደሩ። Thank you.